Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
ጋር ሰለሞን ከባድ ሀሳቦችን ሊገባ በሚችል ቀለል አድርጎ ይናገራል። ግን ደግሞ ቃል ኪዳን ቀድሞ እንደገለጸው በጣም ሊፈተሹ የሚገባቸው ከባድና በጣም ገጸ ብዙ አይነት የሆኑ አንድ በሚናገረው ነገር ብዙ ነገሮች እንድታይ የሚያደርግ አይነት ሰው ነው። ስለዚህ ገና ነው ጋር ሰለሞን ወደፊት ተመራማሪዎች ታይ የሚገባ አስተሳሰብም ስራዎችም ያሉት ሰው ነው።
አንድ የሚያስበኝ ጊዜ በስነ ጽሁፍ ውስጥ በሳይንስ ውስጥ ሰዎችን ስንጠቅስ የአውሮፓ ጸሐፊዎችን ወይ ፈላስፋዎችን እንጠቅስና የእኛ ሰዎች አሪስቶትል እንዳለው ወይ ፕሌቶ እንዳለው ከዛ ጋር የተገናኘ ሀሳብ እንትናም አለው እንላለን እንጂ በራሱ የቆመ ቲዮሪ የእኛ ሰው እንዳለው እንትና አለው። ይሄ ራሱን ያሁን በቅርቡ ነው የስነ ስራዎች ያየው ስመጣ የእኛ ሰዎች ለካ ከላያቸው ላይ ሊወጣ ምችች በትምህርት ቤት ልንማረው ይገባ ቲዮሪ አላቸው።
እውቁን ብዕረኛ ሰለሞን ዴሬሳን ሕይወትና ሥራ ለመዘከር ከተሰናዳ ልዩ ሥነ ሥርዓት የተወሰደ ነው።
አሁን እናንተ ይህንን ፕሮግራም እየቀረጽ ባለንበት ሰዓት ሰውዬ ሞተ። ጊዜ የሚሰጥ ጉዳይ አይደለም እና የኢትዮጵያ ጉዳይ እያገባለን የሚሉ ሰዎች ካከተመ በኋላ ከማልቀስ ይልቅ አሁንም አልመሸም
የኢትዮጵያን ታሪክ የተረዳንበት የኢትዮጵያ ታሪክ የሚነገርበት የሚተረክበት ጉዳይ ይህን ሁሉ ነገር ያመጣ ይመስለኛል። አጠቃላዊ የኢትዮጵያ ታሪክ በተጻፈው እስከዛሬ ድረስ ባኖረን ታሪክ ላይ ብዙዎች እንዲያምሱበት፣ ብዙዎች በጎ እንዳያዩት ብዙ ነገር ተሰርቷል።
በትጉ የመንፈሳዊና ማህበራዊ ትምህርቶች የመምህርነት አገልግሎታቸው የሚታወቁት መጋቤ ሐዲስ እሸቱ አለማየሁና
ወጣቱ የሙዚቃ ሰው ሰርጸ ፍሬ ስብሐት በቀደመው የራዲዮ መጽሔት ለጀመሩት የአገር ጉዳይ ውይይት ተመልሰው መጥተዋል።
ስለ ኢትዮጵያ ዛሬና ነገ፣ ስለ መልካም ሁኔታ መምጫና ከአጣብቂኝ መውጫ መንገዶች፣ አሁን አዲስ የምናስተዋውቃቸውን ሌሎች ሶስት እንግዶች ጨምሮ ውይይቱ ይቀጥላል።
የንጉሴ አክሊሉ የአባይ ተከታታይ ወግና
የግጥም ቅብብሎሽን በለው በርከት ያሉ አድማጮች የተሳተፉባቸው የግጥም ውበቶች መታያ መስ
በሳምንቱ ምርጥ የግጥም መስኮት ስለ አባይ የተጻፈ ግጥምና
አሉላ የፕሮግራም ሜኑ የአይነ ዝርዝራችን ሳይበዛ አልቀረም።
ፈጥነን እንግባበት ይመስላል ሐሳብህ።
እንዲያ ነው ነገሩ።
የአክብሮትና የናፍቆት ሰላምታውን ግን እናስቀድም።
መሆኑን እንደምንሰነበታችሁ ክቡራንና ክቡራት የመጽሔት ታዳሚዎቻችን፣
ከዛሬ እሁድ የካቲት 5 2010 የራዲዮ መጽሔት ቅንብሮች ጋር
የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደነን
ደሳለኝ መኮንን ነው አቀናባሪያችን።
እሁድ ከሆነ ምሽቱ
መጽሔት በራዲዮ አይደል ሰዓቱ?
አሁን የሰዓቱ የዓለም ዜና።
እንደምናመሻችሁ፣ ለምሽቱ ዜናዎች ሄኖክ ሰማግዜር ነኝ። በጦርነት ወደምትታመሰው የመካከለኛዋ ምስራቅ ሀገር የመን በሺዎች የተቆጠሩ ኢትዮጵያውያን ሕይወታቸውን አደጋ ላይ እየጣሉ እንደሚፈልሱ የተባበሩት መንግስታት ድርጅት አይኦኤም አስታወቀ። የተሻለ ኑሮም ፍለጋ ኢትዮጵያውያኑ የሚተሙት በየመን ያለውን ጦርነትና የደህንነት ስጋት ሳይገነዘቡና ሁኔታው ሳያግዳቸው መሆኑ ተገልጿል። በየመን ለመስራትም ሆነ በተለያዩ የመካከለኛው ምስራቅ ሀገሮች ስራና የተሻለ ገቢ ፍለጋ በዚህ ባለፈው የአውሮፓውያን ዓመት 87,000 ሰዎች ተሰደዋል። መንገዱ በሕገ ወጥ አዘዋዋሪዎች ድንበሮችን አቋርጠው ቀይ ባህርን እንደሚሻገሩም ተገልጿል። አርብ ዕለት 602 ፍልሰተኞች የሚበዙት ኢትዮጵያውያን ወንዶችና ሴቶች የሆኑበት እነሱን ያሳፈረች ጀልባ የመን መግባቷን የአይኦኤም ቃል አቀባይ ተናግረዋል። በየቀኑ ከጅቡቲ ወደ 100 ፍልሰተኞች የመን እየገቡ መሆኑን ጆ ሚልመን ተናግረዋል። ከነዚህ መካከል በየመን ሁኔታውን ከተረዱ በኋላ ወደ ሀገራቸው ለመመለስ ፈቃደኛ የሚሆኑት 10 ናቸው። በቀይ ባህር የጀልባ ጉዞ አብዛኛው ኢትዮጵያውያን የሆኑባቸው ከአፍሪካ ቀንድ የመጡ ሰዎች በየጊዜው ሕይወታቸው ያልፋል፣ ሕይወታቸውን ለአደጋ ያጋልጣሉ። የካሜሩን ፕሬዚዳንት ፖል ቢያ እንግሊዝኛ ተናጋሪዎች በሚገኙበት የሀገሪቱ ክፍል የተፈጠረው ውጥረት ረግቧል ሲሉ ለሕዝባቸው ንግግር አድርገዋል። የሀገሪቱ ወጣቶች ሰላም ለማስፈን በርትተው ሰርተዋል ሲሉ ነው ፕሬዚዳንቱ የተደመጡት። በሰሜናዊ የሀገሪቱ ክፍል የእስልምና ጽንፈኛ ቡድኑ ቦኮ ሐራም የሚንቀሳቀስ ሲሆን በሰሜንና ደቡብ ምዕራብ የሀገሪቱ ክፍል መምህራንና የሕግ ባለሙያዎች ያነሱትን የቋንቋ መከበር መብት ጥያቄ ተከትሎ ሲካረር የቆየው ሁኔታ መረጋጋት አሳይቷል ብለዋል ቢያን። የደቡብ አፍሪካ ገዢ የአፍሪካ ኮንግረስ ፓርቲ ኤንሲ መሪ የሀገሪቱ ፕሬዚዳንት ጄኮብ ዙማ ላይ የሙስና ወይም በስልጣን የመባለክ ክሶችን ለማጣራት በዛሬው ዕለት ስብሰባ መጥራታቸው ተዘግቧል። የኤንሲ መሪ ሲሪል ራማፖሳ እና የፓርቲው ማዕከላዊ ኮሚቴ አባላት ፕሬዚዳንት ዙማ ከስልጣናቸው በፈቃዳቸው እንዲወርዱ ጥረት መያዛቸው ተዘግቧል። ፕሬዚዳንት ዙማ ከስምንት ዓመታት በፊት ስልጣን ላይ ሲወጡ በፍርድ ቤት ከዚያ አስቀድሞ ለስምንት ዓመታት ሲጓተት የቆየ የሙስና ክሳቸው እንዲቋረጥ መደረጉ ይታወሳል። ውሳኔው ግን ለዙማ የፖለቲካ ራስ ምታት ሆኖባቸው ቆይቷል። ፓርቲዎቻቸው ኤንሲም ቢሆን በዙማ የተነሳ ከባድ ወቀሳና ትችት ሲሰነዘርበት ቆይቷል። በስተመጨረሻ ዙማ በታህሳስ ወር ከፓርቲው መሪነታቸው በአባላት ድምፅ እንዲነሱ ተደርጓል። የዩናይትድ ስቴትስ ምክትል ፕሬዚዳንት ማይክ ፔንስ በቅርቡ ግብፅን ጎብኝተው ከተመለሱ በኋላ በዋሽንግተንና ካይሮ መካከል የጸረ ሽብር ዘመቻውን ትብብር ለማጠናከር እቅድ ተይዟል። የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከዛሬ ጀምሮ በአምስት የመካከለኛው ምስራቅ ሀገሮች የሚያደርጉት ጉብኝት ማለትም ዮርዳኖስ፣ ቱርክ፣ ሊባኖስ፣ ኩዌትና ግብፅን ያካትታል ተብሏል። ቲለርሰን ከግብፁ ፕሬዚዳንት አብደል ፈታህ ኤልሲሲና ከውጭ ጉዳይ ሚኒስትራቸው ጋር እንደሚነጋገሩ ተገልጿል። በሌላ ዜና በአፍጋኒስታን አራት የማዕከላዊ ደህንነት ሰራተኞች 16 የስራ ባልደረቦቻቸው ላይ ተኩስ ከፍተው ጉዳት ካደረሱ በኋላ በደቡባዊ የህልማን ግዛት የሚንቀሳቀሱት የታሊባን አማጽያንን ተቀላቅለዋል ሲሉ የሀገሪቱ ባለስልጣናት ገልጸዋል። ሞስኮ አጠገብ በተከሰከሰው የህዝብ ማመላለሻ አውሮፕላን የተሳፈሩት ሰዎች 71 በጠቅላላ መሞታቸውን የራሻ ባለስልጣናት አስታውቀዋል። ዜናው አበቃ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ።
አሁን የራዲዮ መጽሔት ነው።
ከአሜሪካ ድምፅ ራዲዮ
እሁድ ዕለቱ ነው። በኢትዮጵያ ዘመን ቆጠራ ዛሬ የካቲት 5 2010
የሳምንቱ ምርጥ ግጥም ይቀድማል።
ስሜን መልሽልኝ። ስም የለሽም ነበር ስም ሳወጣልሽ፣ ስም ፈልጌ ነበር ስም የሰጠውሽ። ካስቀመጥኩት ቅርሴ ላንቺ ጥሎሽ ጥዬ፣ ያለ ስም እንደ ስም እንዳትኖሪ ብዬ፣ የጸደቅኩኝ መስሎኝ ሙዳዬን ፈልፍዬ፣ ስም ሰጥቼሽ ነበር ጠጠር ቢጤ ጥዬ። አቤት ባትይበት አንገትሽን ቆልምመሽ፣ እሜት ባትቺበት ወይ ራስሽን ደፍተሽ፣ ያንቺን ላንቺ ጥዬ በጎ ስም ልሰጥሽ፣ ስም አልባዋን አንቺ ባለ ስም ላረግሽ።
አዲስ ስም ለጥፈሽ ስሜን ካረከሽው፣ ቅጽል ስም ከኔ ስም ተሽሎ ካየሽው፣ አንቺ ስም አታውቂም ስም ሁሉ ስምሽ ነው፣ ስም አልባም ነሽና በይ ስሜን መልሽው። ጥንትም ስም አታውቂም ስያሜሽ ይወል ነው፣ የኔንስ በጎ ስም እንዲህ ካራከስሽው፣ በተበደርሽው ስም መተካት ካሰብሽው፣ ለካስ ስም የለሽም ስምሽ የሰው ስም ነው።
ዛሬስ በውል ስም ጠራሻለሁና ስሜን መልሽልኝ አይሆንሽምና፣ ከቶም ስሪትሽን አይመጥንምና ስሜን እስከማገኝ ይኸው ደጅሽ ልጥና፣ በጋራ ስም ልጥራሽ ይበጅሻልና። እንደ ቤት እንስሳት የዱር አራዊቱ ወይስ እንደ ድንጋይ የቁም ሙት አለቱ፣ ረፍት አልባ ፍጡር ልክ እንደ ነፍሳቱ፣ ምድር በሸፈኑት በእኒያ በእጽዋቱ፣ በውል ስምሽ ልጥራሽ ዛሬም እንደ ጥንቱ።
ከቶስ መች ሊገባሽ መጠሪያሽ መሆኑ፣ ስም ለሚያውቁት ነበር ስም ላሽ ሞነመኑ፣ አየኔ መከራ ሁሌ መብከንከኑ፣ ስሜን መልሽለት ጎ ሲቀድ ለቀኑ፣ ዛሬ እንኳን ያማትረው ስሜ ዐይኑን ባይኑ፣ ስሜን መልሽልኝ ስለ እግዚአብሔር እኑ።
Thank you. ስሜን መልሽልኝ በተሰኘችውና ግርማ መካ የተባሉ አድማጫችን ባደረሱን ሳምንቷ ምርጥ ግጥም የምሽቱን ራዲዮ መጽሔት ጀምረናል።
አድማጫችንን ግርማ መካን እናመሰግናለን። አሁን የምሽቱን የመክፈቻ ስልት እናስከትል።
በቴዲ አፍሮ ብራናዬ ሁለት ብለናል።
በብራናው ዜማ ራቅ ወዳለ ዘመን ሳንጓዝ እንዳልቀረ ነው። በታሪኩ ማስታወሻ ደግሞ ወደ ዛሬ ወደ አሁን እንመለሳለን። ወደ አገር ጉዳይ መንገድ ጠቋሚው የሐሳብ መስመሮች
ወደ ቀደመ ወጋችን ለመመለስ
የቀደመ መግቢያችንን እናስቀድም።
አሁን ጉዳዩ ከመነጋገር ጥቂቶች ብቻ ግድ የሚላቸው ዜጎች ጉዳይ ከመሆን በርግጥ ማለፉ አልቀረም።
አሳሳቢነቱና ሁነኛ መልአክ አልተበጀለትም። ወደምንመርጠው ጎዳና ጨርሶ የሚወስድ አይመስልም።
አንገብጋቢው የአገርና የሕዝብ ጉዳዮች ሰሞነኛው ትኩስ ዜናና ወጎች ከዘላቂ መፍትሄዎች ድረስ
እኛን ጠያቂዎቹን አለያም ተሳታፊ እንግዶቻችንን ብቻ ሳይሆን ይልቁንም የእናንተ አድማጮቻችን ድርሻ ላቅ ያለ ነውና
ሳሰልስ በራዲዮ መጽሔት በተከታታይ በሚቀርበው የአገር ጉዳይ
በንቃት ትሳተፉ ዘንድ እየጋበዝን
በያላችሁበት መዋየቱን እንድትቀጥሉ ሐሳባችሁንም እንድታደርሱን እናበረታታለን።
በፕሮግራሙ የእንግዶችን አመራረጥ መመዘኛ መሰረትም
ከኑሮ ባሻገር የሀገርና የሕዝብ ጉዳይ ግድ የሚላቸው ወይም እንዲላቸው ከሚጠበቁ የማኅበረሰብ አባላት ሁለቱን ጋብዘን አዋይተናል።
በትጉህ የመንፈሳዊና ማኅበራዊ ትምህርቶች የመምህርነት አገልግሎታቸው የሚታወቁት መጋቤ ሐዲስ እሸቱ አለማየሁና
ወጣቱ የሙዚቃ ሰው የሙዚቃ መምህርና የኢትዮጵያን አይደል የቴሌቪዥን የሙዚቃ ውድድር ዳኛም ጭምር ነው ሰርጸ ፍሬ ስብሐት ናቸው።
በቀደመው ቅንብራችን እልባት ካደረግንበት ነው የምንነሳው። በርከት ያሉ ሐሳቦች ተነስተዋል። የመግባባትና የብሔራዊ እርቅ ጥያቄ ሲንከዋለል የቆየ ሐሳብ ነው። ምናልባት ቀደም ካነሳቸው መንገድ ተቋሚ ጭብጦች ጋር ሰርጸ ይሄ የብሔራዊ እርቅ ጥያቄ ካረፈደ የሚለውን ነገር ደጋግሜ ብያለሁ። ከእጅ ሳይወጣ ነገሮች ማቆም የማይቻልበት ቦታ ሳይደርሱ አሁን ያየናቸው አጓጉል አዝማሚያዎች ሳይገፋባቸው ሊደረግ የሚችል ነገር ይታያል። የምሁራኑን የመገናኛ ብዙሃኑን ሚናም ጠቁመሃልና የውይይታችን መቋጫ እናድርገው። ነገሩ የሚቀጥል እንጂ የሚቋጭ አይደለም።
በጣም ጥሩ። የብሔራዊ እርቅ ጥያቄ እንግዲህ አንድ 10 ዓመት የሆነ ይመስለኛል ደጋግሞ ሲነሳ የነበረ ጉዳይ ነው። እኔ ከብሔራዊ እርቁ በላይ የታሪክ አንደርስታንዲንጋችን ነው መሻሻል ያለበት ብዬ አስባለሁ። የኢትዮጵያን ታሪክ የተረዳንበት ነው። የኢትዮጵያ ታሪክ የሚነገርበት የሚተረክበት ጉዳይ ይህን ሁሉ ነገር ያመጣው ይመስለኛል። ለምንድን ነው ይህን የምለው? በአጠቃላይ የኢትዮጵያ ታሪክ በተጻፈው እስከ ዛሬ ድረስ ባኖረን ወይም ደግሞ ትልቅ ግራንድ ናራቲቭ በምንለው ታሪክ ላይ ብዙዎች እንዲያምፁበት፣ ብዙዎች በጎ እንዳያዩት ብዙ ነገር ተሰርቷል። የተበዳይነት ማጣንጠኛ ተደርጎ ለተበዳይነት እንደሚመዘዝ አንድ ጉዳይ ተደርጎ ሁሉ ጊዜ ሲነገር ስለኖረ 25 ዓመት ከፍተኛ ድብደባ ደረሰበት ብዬ የማስበው እስካሁን የቆየንበት የታሪክ አጠራረቅ ነው። ያልተካተተ ታሪክ አለ ብሎ መጠየቅ በጣም ደግ ነገር ነው። ገና ማወቅ ያለብን ገና ብዙ መጽሐፍ ያለበት ነገር ስላለ ያልተካተተ ታሪክ አለን ይገባኛል። እየተተረከ የነበረው ታሪክ ግን እዚህ ጋር ያብቃ ወይም አያስፈልገንም በሚል የሚነሳው ነገር ግን ኢትዮጵያን እንደ መሰረት ያቆሟትን ነገሮች በሙሉ የሚንድና እስካሁን የቆምባቸው ምሰሶዎች በሙሉ አውርዶ የሚጥል ነው። ይህን እንዴት እንደ ሊብራል አስተሳሰብ እንደሚያዩት ፖለቲከኞቻችን አይገባኝም። በእውነት በዚህ 25 ዓመት ውስጥ 26-27 ዓመት ሆነው አሁን ትልቅ ጉዳት ደረሰበት ጊዜ የማስበው አስተሳሰብ የታሪክ ኮንሽስነሳችን ነው። በታሪካችን ምክንያት እንጋጫለን። በታሪካችን ምክንያት መርዶ ይነገረናል። እገሌ የሚባል ብሔር እገሌ የሚባለውን በዚህ ጊዜ እንዲህ አድርጎ ጦርነት ቀስቅሶ እንዲህ አድርጎ ነበረ እንባላለን። ያኗኗሩን ስንት ዓመት ያኗኗሩን በጎ ነገሮች አይነገሩም። መርዶ ነገራዎቹ እየተመረጡ ከዚሁ አልተጣሰም ከሚባለው ታሪክ ውስጥ እየተመዘዙ ይሰጣሉ። በዚህ ምክንያት ዛሬ ከፍተኛ የሆነ ታሪክን በጥላቻ የማየት አዝማሚያዎች አካዳሚያ ውስጥም እናያለን። አሁን ታሪክ መማር የሚበረታታ ነገርም አይደለም። እውነት ከዩኒቨርሲቲ ስናይ የሚፈራ ጉዳይ ነው። ሰዎች ሁሉ ሞደርን ታይምን መጽሐፍ ይመርጣሉ። ወደ ፔሬድ ምረጡ ሲባሉ እንኳን ወደ ኤንሸንት ሜዲቨል አካባቢ ማጥናት የሚፈልግ የታሪክ ተማሪ የለም። ለምን? ያ በጣም የፈንጂ ወረዳ ነው ተብሎ ተፈራ። ግን በጣም ኢትዮጵያን ጥንታዊት ነች ስልጡን ነች ያሰኛት ይሄ ጉዳይ ነው። ግዛቷም ሲሰፋም ሲፈግም እዚህ የደረሰች ሀገር ነች። በአሁን ዴሞክራሲ በአሁን ዓለም በደረሰበት የሊብራሊዝም እና ሌሎች የፖለቲካ አስተሳሰቦች አይደለም ታሪክ የሚዳኘው በነበረበት ሁኔታ ነው። ያንን የነበርንበትን ሁኔታ የመገንዘብ አቅማችን በጣም አነሰ። ታሪክን የአይኢት ሪሌሽንሽፕ የለውም ወይም የሳብጀክት ኦብጀክት ሪሌሽንሽፕ የለውም። የሳብጀክት ሳብጀክት ሪሌሽንሽፕ ያለው ጉዳይ ነው። እሱም ህያው ሆኖ ነው የሚጠብቀን። ታሪክ ራሱ እኛ ህያዋንን ልናነበው ስንሄድ እሱም ህያው ሆኖ ነው የሚጠብቀን እንጂ እንደ አንድ ሳይንሳዊ የላቦራቶሪ ውጤት ሞቶ የሚጠብቀን ጉዳይ አይደለም ታሪክ። ስለዚህ በጣም ጥንቃቄ ያለው ግንኙነት ይጠበቅብናል። ይህም ብዙ የፍልስፍና ምሁራን የሚያስተምሩን ነው። ታሪክን እንዴት እናንበብ፣ ታሪክን እንዴት እንረዳ የሚለው ጥያቄ ነው አሁን እስካሁን ድረስ እያጋጨን ያለውና የብሔራዊ እርቁም የምኑም ምንጭ እንደውም ካል ታሪካችን ጋር የሚነሳ ይመስለኛል። ይህን እንደ መደምደሚያ ነጥብ ባነሳው ደስ ይለኛል።
ግሩም ነው። ለሚቀጥል ውይይት መንደርደሪያም ይሆናል። የታሪክ ጉዳይ ሲያወዛግብ ቆይቷል። ከሆነውም በላይ የታሪክ ንባባችን ጭምር እንደ ፈቃዳችን የሆነበት ይመስላል። ስለሆነ ሳይሆን ለምናራምደው ዓላማ እንዲያመች አድርጎ የመውሰድም ጭምር ዝንባሌ በስፋት ሲታይ ቆይቷል። ይሁንና ታሪክ የሁላችንም የሚሆንበት ያለን ታሪክ ለተሻሉ ሁኔታዎች መጠቀም የሚቻልበትን መንገድ ቀደም ብለህ ባነሳቸው አንኳር ጭብጦች ዙሪያ ቀጣይ ውይይት የሚጠይቅ ይመስለኛል። ለዛም እድል ይኖረናል። መጋቤ ሐዲስ ለእርሶ እድል።
መልካም። ቅድም እንዳልኩት እኔ አሁን እየተነጋገርንባቸው ያሉት ነጥቦች እናንተም ያቀረባችሁት ለጠቅላላ እውቀት እውቀትን ለማዳበር ታሪክን ለመመርመር ግንዛቤ ለማስጨበ የሚሰጥ አይደለም። እውነቱን ለመናገር አሁን ያለንበት የደረስንበት የመኖር ያለ መኖር ህልውና ነው። እኔ እናንተ ይሄንን ፕሮግራም እየቀረጽን እያወራን ባለንበት ሰዓት የሆነ ቦታ ሰው እየሞተ ነው፣ የሆነ ቦታ ሰው እየታሰረ ነው፣ የሆነ ቦታ ሰዎች እየተፈናቀሉ ነው ብለን እናስባለን። ስለዚህ እኔ አንገብጋቢ ጉዳይ ነውና ጊዜ የሚሰጥ ጉዳይ አይደለምና በመላው ዓለም ያሉ የኢትዮጵያ ጉዳይ ያገባለን የሚሉ ሰዎች ነገ ካለፈ ካከተመ በኋላ ከማልቀስ እየይ ምን ነው የተናገርኩበትን ምላሴን በቆረጠው ምን ነው የጻፍኩበትን እጄን በሰበረው ምን ነው ይሄን ባስ ያሰብኩበት ልቤ በፈረሰ ብሎ ከማሰብ ይልቅ አሁንም አልመሸም 11 ሰዓት አካባቢ ነው። በመላው ዓለም ያሉ እስከ ዛሬ ያወራ ነው፣ እስከ ዛሬ የጻፍ ነው፣ እስከ ዛሬ የተናገር ነው እንደው እንዳልተደረገ ይቆጠርና በእውነት የኦሮሞ ሽማግሌዎች፣ የትግራይ ሽማግሌዎች፣ የአማርኛው ሽማግሌዎች፣ በመላው ዓለም ያሉ የማንኛውም የፖለቲካ ፓርቲ አባላት፣ ምክንያቱም ፖለቲካ ፓርቲም ለመመስረት ሃይማኖትም ለመምራት ሁሉንም ለመሆን ለመሞትም ለመኖርም ለመሞሸን ለመቀበርም ኢትዮጵያ የምትባለው የጋራ ቤት በሰላም መኖር አለበት። አሁን የደረሰችበት ሁኔታ እጅግ አጣብቂኝ የምንለው ብዙ ወንድሞቻችን ብዙ ቤተሰቦቻችን ዋጋ እየከፈሉበት ያለው ሁኔታ ነው ያለ ነው። ረጋ ብለን ቆም ብለን መጸለይ ካለብን ጸለይ አለብን፣ መነጋገር ካለብን መነጋገር አለብን። ምናልባት ደው ድንበር ዘለል ብለን ቅድም ገጠር የፈንጅ ወረዳ የተባለ ሆኖ አልፈን ፊት ለፊት ፍርጥጥ አድርገን አንተ ይቅር በለኝ አንቺ ይቅር በይ ተባብለን በፖለቲካም ደረጃ ብሔራዊ እርቅ በማምጣትም ደረጃ ከሆነ ይህንን ካደረግነው በኋላ ሌላው ጭቅጭቅ በኋላ እንደርስበታለን እና እኔ አንገብጋቢው ጉዳይ ላይ እየደረስን ይመስለኛል። እናንተም ይህን ፕሮግራም አስባችሁ በማዘጋጀታችሁ እግዚአብሔር ይስጥልን። ወደፊት እንጽፍበታለን፣ እናገርበታለን፣ እነሰርጽ ብዙ ስራ ይሰሩበታል ብለን እናስባለን። ከሃይማኖት አባቶቻችን ብዙ እንጠብቃለን፣ ከኪነ ጥበቡ ብዙ እንጠብቃለን፣ ከሚዲያው ብዙ እንጠብቃለን፣ ከፖለቲከኞቻችን ከውስጥም ከውጭም ካሉት ብዙ እንጠብቃለን። ተደማምጠው ለሀገር ጉዳይ እንዲሰሩ በእግዚአብሔር ስም እንጠይቃለን። አመሰግናለሁ።
ውይይቱ የሚቆም አይደለም። ችግራችን ከፊታችን እንደተደቀነ ነው። ሌሎች ሀሳቦችን የሚጋብዙ መንገድ ጥቆማውን የሚያበረታቱ አጋጣሚዎችን ፈጥረን መልሰን እንደምናገኛችሁ ተስፋ አድርጋለሁ። ሰርጸ ፍሬ ስብሐት፣ መጋቢ ሐዲስ እሸቱ አለማየሁ፣ እንግዶቼ ጊዜያችሁ አመሰግናለሁ። እግዜር ይስጥልኝ።
መጋቢ ሐዲስ እሸቱ ላመስግን። በጣም እየተናገርኩ እየተማርኩም ነው አብሬ ሁለቱም ላይ የነበረው እና በእውነት ሁሉ ጊዜ የሚያደርጉት የትኛውም ሁኔታ ላይ ሀሳባቸውን ሳይገድቡ ያስተማሩበት መንገድ በእውነት ከሃይማኖት አደባባይ ወጣ ብሎ ህዝቡ ላይ ያሳደረውን ነገር ከፍ ያለ ነው። ምስጋና ማቅረብ እፈልጋለሁ። አሉላ፣ አንተ ደግሞ ስላወያየህን ይህን እድል ስለሰጠህን እኔ ተናግሬበት የማላውቀው ርዕስ ነው እውነት ለመናገር ከአርት ርዕስ ውጭ ምንም ነገር አቅርቤ አላውቅም። ይህን እድል ስለሰጠኝ ግን በጣም በጣም አመሰግናለሁ።
እኔም ፈርጻ የሙዚቃ ባለሙያ ብቻ አይደለም፣ በየተሰለበት በተጠመደበት ቦታ ማረስ የሚችል የጥበብ ገበሬ ነው። በቀደም ስትነግረኝ ነግሬ ያለውን ጥሩ ሰው ጋብዘልኛል፣ መጣጣባጅ ያገኘልኝ ነበረ።
በድጋሚ አመሰግናለሁ። ሰርጸ ፍሬ ስብሐት፣ መጋቢ ሐዲስ እሸቱ አለማየሁ፣ እግዚአብሔር ይስጥልኝ። መልካም ምሽት።
በጣም በጣም አመሰግናለሁ። መልካም ምሽት ለአንተም።
እውቁን ብዕረኛ ሶሎሞን ደሬሳን ለማስታወስ ከተሰናዳ ልዩ ሥነ ሥርዓት የተወሰደ ነው ቀጣዩ።
በቅርቡ ከዚህ ዓለም በሞት የተለየውን አሁን ገጣሚና የሥነ ጽሑፍ ሰው በጥልቅ ፍልስፍናው ጭምር ይታወቃል። ሕይወትና ሥራውን
ላለፉት ከ30 ዓመታት በላይ ይኖርባት በነበረችው ሁለተኛ አገሩ የዩናይትድ ስቴትሷ የሚኒሶታ ክፍለ ግዛት
መንትዮቹ የሚኒያፖሊስና የሴንት ፖል ከተሞች ለየት ባለ ሥነ ሥርዓት በቅርቡ ተዘክሯል።
አንድ ጥያቄ ጠይቄው ነበር። ጋሽ ሰለሞንና ጋሽ ተስፋይ መድረክ ላይ ነበሩ። በጣም የገረመኝ ነገር በኋላ ነው የእሱን ፍልስፍና እያየሁ ስመጣ የተረዳሁት አመላለሱ እንጂ በጊዜው በቃ እኔ አጠያቂ ያ ትውልድ በጣም በሀሳብ ይፏከት ነበር፣ በሀሳብ ብዙ ትሉ ነበረ እና ለዚህ ትውልድ ምን የምትሉት አለ አይነት ጥያቄ ነበር የጠየቀው። ቃል በቃል ትዝብ አይለኝ እና ያኔ የመለሰው መልስ ምንም በቃ ብዙም አክብደ የምታየው ጉዳይ አይደለም፣ ልክ ያንተ ዘመን ደግሞ አሁን ነው፣ ሰራውን ትሰራለህ፣ ካለፈ በኋላ ቀለል አድርጎ ነው የመለሰው። ያው እኛ በሰዓቱ የምናየውን ሰራን፣ አሁን ሲያልፍ ደግሞ ሰዎች እንደዚህ አዩት እንጂ ምንም ይደንቅ ነገር አይደለም አለ እና በኋላ ግን ሱራፌልን እንደ ወዳጅ እንቀርበዋለን፣ ብዙ ስራዎቹንም እሱ ይመረምራል። እንደዚህ ስናወራ ኢምፐርማነንስ የሚባለው ይሄ እሱ የሚከተለው በጣም አንድ ነገር ቋሚ አድርጎ አለማየት፣ ቋሚን አለማምለክ ይላል። እንዳውም ኒርቫና የሚለው ግጥሙ ላይ ሱራፌል ገልጾታል። እና በጣም ቀለል አድርጎ በኢምፐርማነንስ የሚያምን ሰው ነው እሱ እና ከዛ ጋር የተገናኘ መልስ እንደመለሰልኝ እያደር ነው የገባኝ።
ቃል ኪዳን አለማየሁ ሞላ ነው የመታሰቢያ ዝግጅቱን ካሰናዳው የሚኒሶታው ብዕርና ዜማ ቡድን አባላት አንዱ ከበኃይሉ ደርሶ ማርዬ ጋር ለቀዳሚው ውይይት ከጋበዝናቸው ውስጥ ነው። የቀደመውን ዝግጅት በሐሙስ የባህልና ማህበረሰብ ፕሮግራማችን አቅርበን ነበር። ከዚያ የለጠቀውን ለምሽቱ ይዘናል። ቃል ኪዳን በዚያ መቀደመቱ ውስጣቸው ይቀጥላል።
ያኔ ነው መጀመሪያ መድረክ ላይ ያንን ጥያቄ ጠየቅኩት። ከዛ ማመሸን ሁለተኛው ደግሞ የመጀመሪያ ብዕርና ዜማ ፕሮግራም ሲዘጋጅ ብዕርና ዜማ ራሱ ያለው ያኔ በእውቀቱ ስዩምንና ዮሐንስ ጦና ባንድ፣ እሱም ታዋቂ ኢትዮጵያዊ ነው፣ እዚህ ባንድ አለው። ሁለቱን ስናቀናብር ነው ብዕርና ዜማ የሚለው ስም የመጣው። እና ብዙ የብዕርና ዜማ አባላት ለምሳሌ ሰብለ ደምሴ፣ በኃይሉ እዛ ጋር ነበር የተዋወቅ ነው። የተወሰኑ ልጆችም መጀመሪያ ሀሳብ ነበረን ለመንቀሳቀስ። ከዛ እዛ ፕሮግራም ላይ ግን በቃ እነ ሰብለን ስንተዋወቅ እና በኃይሉ እነሱ ደግሞ የረጅም ጊዜ ልምድ አላቸው በዚህ በኃይሉ እንዳውም ነው ልጅ ሆኜ ሰማ ነበር ስሙን ከህጻናት ናውጦች ሲያትር በኃይሉ ደርሶ ሲባል ያ ስም ትዝ ይለኛል እና አንተ ነህ እንዲያልኩት ያኔ እና እዛ ነው የተዋወቅ መጀመሪያ። እዛ ፕሮግራም ላይ የክብር እንግዳ አገን ጠርተ ነው ነበር የብዕርና ዜማ መጀመሪያው ላይ እዛ ላይም ታውቂዋለሁ። ከዛ ደግሞ ትንሽ በደከመበት ጊዜም የተወሰኑ የብዕርና ዜማ አባላት አንድ ላይ ይሄድን እንጠይቀው ነበር። ያን ጊዜም የተወሰነ እናወራው ነበር። ከዛ በዘለል ደግሞ በኋላ ላይ ሱራፌል በስራዎቹ እኛ የምናውቀው አሁን ጋሽ ሰለሞንን ዘበትል ፊቱ ወይ ልጅነት በሚለው ግጥሞቹ ነው። ግን ከዛ በዘለል ጥሩ በጣም የጻፋቸው ጥልቅ ጽሁፎች አሉ። ኢቭን ለወደፊቱ ሀሳቦች፣ ቲዎሪዎች ሊመዘዙበት የሚችሉ እኔ አሁን ዘሃይፈነትን ኢትዮጵያን ሱራፌል መጀመሪያ ልኮልኝ ሳነበው በጣም ነው የገረመኝ። ከገዳማው አብርሃ ጋር የጻፈው ከዛ ደግሞ ሴኮንደሪን ኮንቴክስት የሚለው በኋላ እንዳውም ቀለማትንም ስላነበኩ ላገናኘ ሁሉ መከርኩ እና ሴኮንደሪን ኮንቴክስት ስለ ስፔስ ስለ ታይም ያነሳበት አገላለጽ ራሱ በጣም ይገርመኝ ነበር እና ለመረዳት ራሱ ብዙ ውይይት ከሱራፌል ጋር አደረግ ነበር። ቀስ በቀስ ነው ጋሽ ሰለሞንን በጣም እያገኘ
ሄድከው?
አዎ፣ ስራዎቹን እያየው እኔ ማውቀው በግጥሙ ነበር። ከዛ ደግሞ በጣም ብዙ ስራዎችን እንደሚሰራ ያኔ ነው ያውቅ እና በሂደት ነው እነዚህ ይመስላሉ እንግዲህ ሂደቶቹ።
ግሩም ጥልቀት ያላቸውን ጽሁፎቹን የመመርመር የመረዳት እድል እስከ ማግኘት ድረስ ብዙዎች የሚያውቋቸውን ታትመው ለንባብ የበቁ ጽሁፎቹን ከማወቅ ኋላም ወዳጆች የመሆን እድል እንደገጠማችሁ እያጫወታችሁን ነው። እስኪ ከትውስታዎቻችሁ በመጠኑ እንስማና ወደ ውይይታችን እንመለሳለን። በዝግጅታችሁ ላይ ሰለሞን ደረሳን ህይወትና ስራ ለመዘከር ካቀረባችኋቸው ለቅምሻ እንውሰድ።
This was written by Asker Waldemariam, Salomon Deresa's cousin. Even though she wasn't able to join us tonight, she lives out of town, but she sent us this poem, so I'll be reading it. It's titled, Hello, Salomon. Hello, Salomon. Ring the phone or come to town. Talk to me of music, of poetry. Read me great words of philosophy. Oromo Irecha, Amharic liturgy. Of French classics, of theory. Ring the phone or come to town. Perhaps we should talk of tradition, of jokes of family, share the dream of homeland, of rolling hills, lovely meadow, or areas of desert sand. Ring the phone or come to town. A great deal more to cover. They say you are gone, but I know you are here. Ring the phone or come to town. Until next or war, Salomon, I love you.
ይህን በመሰለ መልኩ ረዘም ያለ ሰዓት የዘለቀ ልዩ ፕሮግራም እንዳዘጋጃችሁ ነው የተረዳሁት። በቦታው ባልገኝም የዝግጅታችሁን መንፈስ ለመረዳት ያህል በመጠኑም ቢሆን የመስማት እድል አግኝቻለሁ። በኃይሉ ሰለሞን ደረሳ በኢትዮጵያ ስነ ጽሁፍ ታሪክ ውስጥ ሁነኛ ቦታ ያለው ከቀደሙ እውቅ ጸሐፊ አንዱ መሆኑ ይታወቃል። በስነ ግጥም አይነቱ ለየት ያለ መንገድን የተከተለ ቀደም ብሎ ቃል ኪዳን እንደጠቀሰው የግጥሞቹን አቀራረብ ሳይቀር ለየት ባለ እይታ እንድናይ የሚጋብዝ አጻጻፍን ይከተላል። እስኪ እንደ ተማሪ ከተረዳኸው የሥነ ጽሑፍ ተማሪ በነበርክበት ጊዜ መምህራኖችህ ያስተዋወቁ ሰለሞን ደረሳና ኋላ በአካል ያወቅከው ሰለሞን ደረሳ እንዴት እንደተለያዩ ገልጸ ነበር። የእሱን ሥራዎች የማንበብ የመገምገም እድል በነበረህ ጊዜ ግምቴ ያን እድል አግኝተሃል የሚል ነው። እስኪ ያጫውታል።
አዎ፣ ምንድን ነው እኔ ያው የቲያትር ተማሪ ስለነበርኩ አንድ ኮርስ ነ ኢትዮጵያ ስነ ጽሑፍ ታሪክ ላይ ምንማር የነበረው አብዛኛውን ከቲያትር የተገናኘ ነገር ነው። በጥልቀት የመመርመር እድል የዛን ጊዜም አልገጠመኝም ተማሪ ያለው። እንደው በወፍ በረር ነው ሁሉንም ነካ ነካ እያደረጉ ሲያስተምሩ ነው የነበረው። ታሪኩን የተለየ ስታይል ወይም የተለየ ፈለግ ተከትለው በእያንዳንዱ የስነ ጽሁፍ ዘውግ ላይ ደግሞ የተለየ አሻራ ያስቀመጡ ሰዎችን ሲያስተምሩ ወይም ሲያነሱ አንዱ ከግጥም ጋር በተገናኘ ሰለሞን ነበረ የተነሳ ነበር እና የዛን ጊዜ እንደነገርኩ ምናልባት እኔም የመረዳት አቅም ሊሆን ይችላል የዛን ጊዜ ወይም ደግሞ አስተማሪዎቹም ደግሞ የገለጹበት መንገድ ሊሆን ይችላል። የዛን ጊዜ ከነበሩት ከማቃቸው ግጥም አጥራፍ ስታይሎች ወይም መንገዶች ጋራ የተለየ ነበር የሱ ግጥሞች። ቃል ኪዳን እንዳለው ስታነባቸው በደንብ ጊዜን ወስደና ጠለቅ ብለህ ማየት ካልቻልክ ዝም ብለህ መጀመሪያ ስታነባቸው ግራም ያጋቡና ማይገቡ አይነት ነገር ነው የሚመስሉት።
በተለምዶ እንደው ስለ ግጥም ጠለቅ ያለ እውቀት የሌለው ሰው ግጥም ላይ መስሉት ሁሉ ይችላሉ።
አዎ በቃ ያን አስተሳሰብ ይዤ ነው ወደዚህ የመጣሁት። ስለ ጋሽ ሰለሞንም የማውቀው እሱን ነበረ። እዚህ ከመጣሁ በኋላ ግን እንዳልኩ በተለያየ አጋጣሚ የማውራት እድል ስናገኝ ትልልቅ ሀሳቦችን አቅልሎ ነው የሚናገረው። ከእሱ ጋር ስታወራ አሀ መለስ ብዬ ሄጄ ግጥሞቹንም በዛ አይነት መንገድ ማየት አለብኝ፣ ለካ እንደዚህ ባያቸው እንደዚህ ባነባቸው እያልኩ ደጋግሜ ሳይ እውነትም ምናልባት እንደጠበቅኩት ከባድ ሆነው ላላገኛቸው እችላለሁ። አሁን ላይ የእሱን ግጥሞች ሳነብና ያኔ ሳነብ የነበረኝ አስተሳሰብ በጣም የተለያየ ነው። አሁን በቀላሉ የሆነ መንገዶች ፍንጮችም ሰጥቶናል። ከሚያስባቸውም ነገሮች እሱ ነገሮችን ከሚያይበት መንገድ ምናምን ከዛ በመነሳት ነው አሁን ግጥሞቹን እናነበው እና መቀራረባችን ብዙ ነገሮች እንዲገልጥልን አድርጎታል። ያንን ካወቅኩት በኋላ ብዙ ነገሮች ለማወቅ ችያለሁ እና እንዳልኩ ያኔ የነበረው ከባድ ነገር ከተዋወቅን በኋላ በፍጹም በፍጹም ከሌላ ሰው ጋር ማወራ ነው። አንዳንዴ እንደ ጓደኛም እንትን ብለን እናወራለን፣ አንዳንዴ እንደ አባትም፣ አንዳንዴ እንደ መምህርም። በቃ እየተቀያየረ እንደየ ሁኔታዎቹ ነው እንትን የሚል ሲያወራም። ስለዚህ ከባድ አልነበረም ከተገናኘም በኋላ የነበረው ነገር።
ቃል ኪዳን፣ ወደ አንተ ልመለስ ነው። ቅድም ስለ ሀሳብ አንስተሃል። ጥልቅ ሀሳብን የሚያቀርብበትን መንገድ፣ የህይወት ምልከታውም የሚመለከትበት መንገድም አሁን በኃይሉም እንደተገለጸው አንድ ሰው ሰለሞን ዴሬሳን ሲተዋወቅ ፈጥኖ የሚያያቸው ለየት ያሉ ሁኔታዎች ውስጥ የሚካተቱ ይመስለኛል። ዛሬ በህይወት ባይኖርም ምናልባትም እንደናንተ እድል ያልገጠማቸው ብዙዎች አድናቂዎች ያሉት በያሉበት ስራዎችን የማየት ከስራዎቹ ጋር ዛሬም መቆየት እድል ሌሎችም አላቸውና ቅድም በተቃቀስካቸው ጽሁፎች ውስጥም የታዘብከው የህይወት ቅኝቱን በተመለከተ በጨዋታችሁም አጋጣሚዎች ፈቅደውላችሁ የእሱን ንባብም በተለየ መረዳት ወደ ራሳችሁ የማቅረብ እድል ባገኛችሁበት ቅድም ሁለት ጽሁፎችን አንስተሃል። ያንን ሰው ህይወት መመልከት በቃላት አይገለጽም። እንደው ግን ነገሮችን የሚያይበት መንገድ እንዴት ትገልጸዋለህ? ሰለሞንን ተረድቼዋለሁ የምትለው ምን ያህል ነው?
ከባድ ጥያቄ ነው። የሚገርም ጋሽ ሰለሞንን እንዳው በሆኑ በተወሰኑ ቃላቶች አሁን የአርት ስራ አደል አይደል፣ በተለያዩ ቃላቶች አድርገን ብንገልጸውስ የሚል ሀሳብ ፖስተሩን ዲዛይን ያደረገልን አብሮን የሚሰራ ልጅ አለ ከተማችን ብሎ ነበር እና ያኔ ከሱራፌል ጋር ስንወያይ በጣም የከበደን ነገር እንዴት ምን አይነት ወርዶችን ብንመርጥ ነው የጋሽ ሰለሞንን ልንወክል የምንችለው ብለን በጣም ተጨንቀን ነበር እና እንዳውም ጊዜ ይፈጃል ብሎ ለሌላ ጊዜ እናስተላልፈው እና ለጊዜው ስራዎቹን ዲስፕሌይ እናደርግ ፐብሊኬሽኑን በሚል ተስማማን። በኋላ ላይ
አልቻላቸውም።
አዎ ከባድ ጥያቄ ነው ማለት እኔ በተለይ መጀመሪያ በግጥሙ ብቻ ነበር የማውቀው። በኋላ ላይ ጠለቅ ያሉ ሀሳቦች እንደሚያነሳው በማገኛቸው አርቲክሎች ሳነብ፣ ለምሳሌ ሴኮንደሪ ኮንቴክስትን መጀመሪያ ሳነበው እውነት ለመናገር በጣም ከብዶኝ ነበር። ምን ለማለት ነው ለማስተላለፍ የሚፈልገው የሚለውን ለማግኘት ፈረንሳይ ስለነበረው ቆይታ እዛ ውስጥ የሚያያቸው ለምሳሌ ስለ ካርቴዥያን ስፔስ ብሎ ስለ ሪያሊዝም ያወራል ደግሞ መልሶ እዛ ጋ እና በጣም ሰፊ ሀሳቦችን ያነሳል። ዋናው ግን እኔ ላገኙ ቻልኩት ኢንተርቪዎቹን ስሰማ ስራዎቹን ሳይ ኖርማል የህይወቱ አንድ ነገር ጥቀስ ብባል ኢምፐርማነንስ የሚባለው ለፕሮግራሙም ስንሄድ የቀብር ስነስርዓቱ እዛ ሜሞሪያል ሰርቪሱ ላይ ስንሄድ አንድ የተጠቀሰው ነገር ማረሳው እጄ ላይ ያለ እንዳውም አሁን in dispensing advice Solomon would often say nothing is permanent መዝጊያው ላይ እንደዛ ያለ
የድሜ ልክ ነገር የለም ነው።
and so a journey that began in Chuta 8 decades ago comes to an end in Minneapolis ይላል መዝጊያው ሀረግ እዛ የሜሞሪያል ሰርቪሱ ላይ የተበተነው
የመታሰቢያ
አዎ። እና እሱ ላይ ያነበብኩት መዝጊያ አረፍተ ነገሩ በጣም ነው እንትን ያለችኝ እና nothing is permanent የሚለው በጣም ይሄ ነገር እንደው በኖርማል ህይወታችን ራሱ ብንተገብረው በህይወታችን ውስጥ መቀየሙ ምን ማለት ነው? ይሁን ነገር ለሚያልፍ ነው እንሰማዋለን ደጋግመን በልጅስ በተለያዩ ቦታዎች። ግን እኔ የሰው ልጅ በጣም አጓግቶ ሊያኖር የሚችል ነገር ደጋግሞ አሁን ራሱ ውስጤ የሚመላለሰው ያኔ እሱን ደጋግሜ በጠየቁ ሰዓት ይሄ የኢምፐርማነንስ ነገር በተለያየ መንገድ የምንሰማው ነው። ግን ይሄም የእሱን ስራዎች ማየት ከጀመርኩ በኋላ የእውነትም ወደው ሲሰር ሰዎች የሚጋጩበት የሚጣሉበት ምን የሚሉበት ነገር ቆም ብሎ ሲያዩት ማንኛውም ነገር ቋሚ አይደለም ሁሉም ያልፋል የሚለውን ቢያስብ አንድ የሚመዘዝ ቲዮሪ ነው ብዬ አስባለሁ ከዚህ ላይ። እናም ደግሞ አንድ የሚያስበኝ ብዙ ጊዜ በስነ ጽሁፍ ውስጥ በሳይንስ ውስጥ ሰዎችን ስንጠቅስ የአውሮፓ ጸሐፊዎችን ወይ ፈላስፋዎችን እንጠቅስና የእኛን ሰዎች ተለጣፊ ነው የምናደርጋቸው። አሪስቶትል እንዳለው ወይ ፕሌቶ እንዳለው ከዛ ጋር የተገናኘ ሀሳብ እንትናም አለው እንላለን እንጂ በራሱ የቆመ ሀሳብ በራሱ የቆመ ቲዮሪ የእኛ ሰው እንዳለው ጠርገን አናትና ይሄ ራሱን ያሁን በቅርቡ ነው የእሱን ስራዎች ያየው ስመጣ የእኛ ሰዎች ለካ ከላያቸው ላይ ሊወጣ የሚችል ትምህርት ቤት ልንማረው የሚገባ በተለያዩ ካሪኩለማችን ውስጥ ሊገቡ የሚገባ ሀሳቦችን ማመንጨት የሚችሉ ሰዎች እንዳሉ መጀመሪያ እንድረዳም አሁን ያደረገኝ ጋሽ ሰለሞን ስራዎችን። ምክንያቱም ይህን ጥልቅ አሳሰቦችን እና ኤሲዎችን እንደዚህ አይነት ነገሮችን የምናየው ብዙ ጊዜ እኛ ከአውሮፓ ከውጭ ስልጣኔ አንጻር ነው። እና ይህን የተረዳሁት በአጠቃላይ ከገዳሙ አብርሃ ጋር የመጽሐፉ ዳይፈኔትን ኢትዮጵያን የሚለው ያ አብዮቱ ሊመጣ ሲል የነበረውን ሁኔታ አንድ ወጥ ማንነት የለም እኔ በተረዳሁት እንግዲህ ምክንያቱም በብዙ መልኩ ነው የምተረጉመው። እና እኔ አሁን አገኘሁት ብዬ እድለኛ ነኝ ሱራፌል እዚህ አካባቢ ስላለ ስራውን በጣም ስለሚያተኩር ልክ አግኝቼ እንደዚህ ስለው አይ እንደዚህ ማለቱ እኮ ነው ብሎ እሱ ደግሞ የራሱን እይታ ይነግረኛል። እና በጣም ውይይትን የሚፈጥሩ እንደውም እንደ ትንሽ የመጽሐፍ ውይይት ነገር ግሩፕ መስርተን ልናይ ሁሉ ሞከርን። የመጀመሪያ ጊዜ ነው ሃይፈነቲቭ ኢትዮጵያ ነበር ልንወያይ ሞከርን። ሁሉም በየራሱ መንገድ ነበር የተረዳው። እና ዋናው ከዚህ ውስጥ ሊወጣ የሚችለው ብዬ ነው የማስብ ለወደፊቱ መውሰድ ያለብን ነጥብ ተመራማሪዎችም የኢትዮጵያ ስነ ጽሁፍ ላይ የሚሰሩ ሰዎች በሳይንሱም የእኛን ሰዎች በራሳቸው የቆሙ ቲዮሪዎች ሊያወጡላቸው ይገባል፣ ሊጠና ይገባል። ስራው ተለቅ አድርጌ ላይ በሞከርኩ
ግርም ነው ማነጋገር መቻሉ ነው የአንድን ትልቅ ሀሳብ ትልቅ ስራ ትልቅነትም የሚያጎላው እና በተለያየ መንገድ ማየት መቻላችን ብለሃል ቃል ኪዳን፣ ጥሩ ነጥብ አንስተሃል። በሁለተኛም ደረጃ ደግሞ የራሳችንን ሰዎች ሀሳቦች የተለዩ ቦታ ሰጥቶ ያለማየታችን አንድም ያለማወቅ፣ ሁለትም ለራሳችን ነገሮች የተገባ ቦታ መስጠት ይሁነኝ ብለን ለመመርመር ጥረት ያለማድረጋችን ያመላክታልና ጥሩ ቁም ነገር ለአድማጮቻችን አካፍልሃል። በኃይሉ ወደ አንተ ልሻገር። ከቃል ኪዳን እንንጠቅ። የምናውቀው የሚመስለን ነገር ግን መቀበል የማንፈልገው የምንፈራውን ነገር ሰለሞን ያሳየ ይመስላል። በሰለሞን ደረሳ ሀሳቦች ውስጥ ቀደም ቃል ኪዳን ደጋግሞ የሚጠራው ሁሉም ነገር በጊዜው የሚያልቅ መሆኑን ማቆሚያ ማለቂያ የሌለውን አድርገን ማሰብ መፍቀዳችንን የምናውቀው የሚመስለን ብሏል ቃል ኪዳን። ነገር ግን መቀበል የማንፈልገው ወይም የምንፈራው ይመስላል ከራሳችን ህልውና ማብቂያ ጋርም ስለሚቆራኝብን ምናልባት የጀርባው የስነ ልቦና ሀሳቤ እሱ ሊሆን ይችላል። አንተስ እንዲህ እንድትፈትሽ እንድትመረምረው ያደረገ አለ? ቃል ኪዳንም ሀሳብ የኮረኮረ ካለ የተወያያችሁ የተከራከራችሁባቸውም ሊሆኑ ይችላሉ።
እንዳልኩ ጋር ሰለሞን ከባድ ከባድ ሀሳቦችም ያነሳል፣ ሊገባ በሚችል ቀለል አድርጎም ይናገራል። ግን ደግሞ ቃል ኪዳን ቀድሞ እንደገለጸው ደግሞ በጣም ሊፈተሹ የሚገባቸው ከባድና በጣም ገጸ ብዙ አይነት የሆኑ አንድ በሚናገረው ነገር ብዙ ነገሮች እንድታይ የሚያደርግ አይነት ሰው ነው። ስለዚህ ገና ነው ጋር ሰለሞን በተለይ ከዚህ በኋላ በጣም ብዙ መመርመር ያለበት ሰው ነው። አሁን በዚህ አጭር ጊዜ ውስጥ በነበርንበት ጊዜ እንደው ድምድም አድርገን ጋሽ ሰለሞን አንድና እንዲና ብለን ማለት አንችልም። በጣም ብዙ ቅድም ቃል ኪዳን እንዳለው የኔም ሀሳብ ነው ወደፊት ተመራማሪዎች እዚህ ዘርፍ ላይ የሚሰሩ ሰዎች በተለይ እዚህ ከአርቱም ጋር በተገናኘ ከሀሳብ ጋር በተገናኘ በጣም ሊታይ የሚገባ አስተሳሰብም ስራዎችም ያሉት ሰው ነው ጋሽ ሰለሞን። በበቂ መንገድም ተመርምሯል ወይም ደግሞ ኢቭን ተከብሯልም ብዬም አላስብም። እንደው እኛ የቅርበታችንን ወዳጅነታችንን የምንችለውን ነገር አደረግን እንጂ የተዘጋጀው ነገር የቀረበው ነገርም በጭራሽ ከሱ ጋራ የሚመጣጠን አይደለም። በጣም ሊከበር የሚገባው ሰው ነው። ስለዚህ ወደፊትም እያከበርነው ወደፊትም ብዙ ነገሮች እየተቆፈሩና እየተመረመሩ ለተደራሲም እየተገለጡ መሄድ አለባቸው። ለካ እንዲህ እያሰበ እንዲህ እያለ ነው የኖረው እየተባለ በደንብ መታየት አለበት እንጂ በዚህ አጭር ጊዜ እንዲህ ነው ብለን ደምድመን መናገር የምንችለው አይመስለኝም።
አንንም በዚህ ደረጃ የህይወት ነገሮችን በሙሉ አጥረን መጨረስ አንችልም። ይልቁንም ደግሞ እንዲህ አሁን እንደገለጻችሁት ያለ ምናልባትም ካንተ ሐሳብ ለመሻማት ገና እንማረዋለን የሚል መንፈስ ነው ያንጸባረከው በኃይሉ። ገና ልታከብሩት ልታስቡትም የሚገባውን ቦታ ልትሰጡትም የምትፈልጉትን ሰው የዘከራችሁበትን መንገድ ደግሞ በዚያ ሰዓት በቦታውና በጊዜው ላልነበሩ አድማጮች በመጠኑን ፈጥቅና ይህን የማያልቅ ወግ ሰዓት ስለሚገድበን በግድ ስንቋጫለን። እስኪ ያስታውሱ በኃይሉ፣ አንተን ላስቀድም። አሁን በመድረኩ ከተነሱ የኮረኮሩ ሌሎች አድማጮች በዚህ ሰዓት ይህን ፕሮግራም የሚከታተሉ ቢጋሩት የምትለው ከመድረኩ የምታጋራን ነገር ካለ
ከእውቁ አንጋፋ ብዕረኛ ሰለሞን ድሬሳ መታሰቢያ መድረክ የተሰረቁ ሌሎች ድምፆችን አክለን ከባህሉ ደርሶና ከቃል ኪዳን አለማየሁ ጋር የጀመርነውን ቀሪ ወግ አድማጮች በቀጣይ ፕሮግራማችን እናቀርባለን። አሁኑ ግን እንግዶቻችንን ባህሉንና ቃል ኪዳን እናመሰግናለን። እግዜር ይስጥልን። የራዲዮ መጽሔት ይቀጥላል።
ስጠብቅሽ ኖሬ ኖሬ፣ ስናፍቅሽ ኖሬ ኖሬ። እጅግ በጣም ደስ ብሎኛል ስለተገናኘን ዛሬ። ታጋሽ ሆኖ በመገኘት ቃል አክብሮ በመገኘት እንዴት እኮ ደስ እንደሚል ተለያይቶ መገናኘት። ይችለት ነበረ ምናፍቃት በጣም ትልቅ ከጎኔ ዛሬ ነው ቀናችን ፍቅር አንችናኔ።
ሰላም አዲሱና ሉላ ሀርካፉኔ ብያለሁ በጥላሁን ገሰሰ ድምፅና ቃና። በእኔ ድምፅ ግን እንኳን ሊዘፈንበት ሰው አይጠራበትም ሲል በቀልድ የሚንደረደረው የፈረንሳው ቤተኛችን አስራደው ነው።
ለአዲሱና ለአሉላ መንደርደሪያ ይቀጥላል አስራደው። አባይን ተሻግሮ አባይ አለ ወይ? ሞትና መለየት አንድ አይደለም?
ሞትና መለየት ምን አንዳደረገው? ያው ሞቱ ይሻላል በቁርጥ የታወቀ። ባለፈው 15 ቀን የሆላንዱ ወንድማችን ሲራክ አስፋው ከኃይሉ ገሞራው ስንኞች ጥቂት ዘለላዎች ስላሰማን ምስጋና ይድረሰው። ታዲያኔም ሌላው የሥነ ጽሑፍ ጎምቱ ዮሐንስ አድማሱ ትዝ ቢለኝ እስኪ ተጠየቁ ከሚለው መጽሐፉ ጊዜ የማይሽራት የስንኝ ቋጠሮውን መዝዤ አጠር በማድረግ አዘጋጅቼ ልኬላችኋለሁና እንደሚሆን አድርጓት ብለውናል።
ዮሐንስ አድማሱ የዶክተር ዮናስ አድማሱ ወንድም መሆኑም ልብ ይሏል። እግረ መንገዱንም የሥነ ጽሑፍ ዋርካዎቻችንን ለማስታወስ ይረዳናል። ለንጉሴ ዝግጅት ደግሞ የኔን ከአባይ ወንዝ ጋር የተጣመረች ቋጠሮ አዳብዬ ልክ ያለው በዚህ አጋጣሚ ዓለም ፀሐይ ወዳጆንና ቴዎድሮስ አበበን ከወደ አሜሪካን፣ ያሬድ በላይንህን ከቤልጅየም፣ ታረቀኝ ዘይንን ከኢትዮጵያ፣ ወለላይን ከስዊድን እንዲሁም ሌሎች ወንድሞቻችንና እህቶቻችንን ጨምሬ የአእምሮ ጭማቂዎቻቸውን ይዘው ብቅ እንዲሉ እጋብዛለሁ።
ብዕሮቻቸውን አንሱ፣ ወረቀቱ ይታረስ። አስራደው በሚያነቃቃ መልእክቱ ሌሎች የራዲዮ መጽሔት ደንበኞችን ይጋብዛል። ሐሳብ በሐሳብ ይሞሻለቅ። አስበው የሚያሳስቡ ዜጎች ካሉ ተራራም ይፈነቀላል። ንበርታ።
አዲሱና ሉላ እንዲሁም ንጉሴ አስራደው ይመለሳል። ከፈቀዳችሁልኝ ዛሬም አባይን በተመለከተ አንድ ሌላ ጉዳይ ማንሳት ወዳለሁ። እስራኤላውያን በግብፅ አገር በባርነት ለ430 ዓመታት ከተሰቃዩ በኋላ ከባርነት የሚያወጣን ነቢይ ተወልዷል ሲሉ የግብፁ ንጉሥ ፈርዖን በመስማቱ
በቅርብ የተወለዱ ወንዶች ልጆችን በሙሉ ተሰብስበው እንዲገደሉ ሲያዝ ሙሴን በሕፃንነቱ ከሞት ያተረፈው የአባይ ወንዝ ነበር። ንጉሴ ሊቃውንትን ጠይቆ ቢተርክበት ይላል የፈረንሳዩ ቤተኛ አስራደው።
አስራደውን እናመሰግናለን።
አሁን አድማጮች
የንጉሴ አክሊሉ መስኮት በእርግጥ ሊከፈት ነው።
ንጉሴ ዛሬ አባይንና አብይን አጣምሮ አብይና አባይ አንድ ነው ቀለሙ፣ በግዕዝም ቢሆን ትልቅ ነው ትርጉሙ።
የእኔ ግን የግጥሜ ምስጢረ መቅደሙ አባይ ለወንዙ ነው አብይም ለጾሙ።
ሁለቱም እኔ ዘንድ መጥተው ለቅበላ መስኮቴ ሥር አሉ እዣቸው በመላ።
የቱ ቀድሞ ይግባ የቱ ይሁን ኋላ፣ እረ መላምቱ አዲሱና ሉላ ሲለን እኛ ደግሞ
እንደ ኳስ ጨዋታው 90 ደቂቃው ሰዓቱ ተሟልቶ ሲያልቅ መደበኛው
የባከነ ሰዓት አንጨምርምኛ ዝግጅትን ጀምረ አልቢተር ፍሬልዳኛ
ታውቀው ሰኞ ነው ምስጋናው ግን የጾሙ ምስጋና ቅዳሜ ነው የሚጀምር እና ቅዳሜ ምስባክ ዘድራራ ጾም ይላል ዘወረደ እምላእሉ አይሁድ ሰቀሉ ወሚመያ እመሩ እግዚአብሔር ሁሉ ዘይሃዩ በቃሉ ይላል የቅዱስ ያሬድ የጾመ ድጓው ዜማ ነው ሃሊ ሃሊ
ሰናይ ሊቀህሩያን በላይ ለዛሬ ብቃን እዚህ ላይ ሳምንት ቅድስት ነው ምኩራብ እያለ ይቀጥላል ማለት ነው ንግባእኬ እንዳለ ያ ድምፀ መልካም ቄስ ጾሙን ካስጀመርኩኝ ወደ አባይ ልመለስ ባለፈው ፕሮግራም ታስታውሱ እንደሆነ ያ ትልቅ ግዙፍ የቴሌቪዥን ካሜራ አረንቋ ጭቃ ረግረግ ውስጥ ገብቶባቸው ካሜራውን ለማዳን ያደረጉትን ጥረት ታደሰ ተስፋዬና ኤልያስ ብሩ ዘርዝረውልናል። እስቲ ደግሞ ከዚህን ቀጥልና ዛሬ ተከታውን እንስማ።
እና ያንን ካሜራ እንደ ሁላችንም ተካፍለን እያንዳንዷን ቀይዘን ወደ ለንጠልጠልን እጃችንን ወርደሰነር እንደዛ አድርገን ወጣን። እኔ እንደዛ አይነት ነገር በድሜ አይቼም ማለት ወደፊት ማይመስለኝ ነበር። ትክክል ነው። ያንን አድርገን ስንወጣ ህብረተሰቡ እንዴት አርጎ እንደተቀበለን እንዴው እኔ እንጃ እንዴት ብዬ ልነግር ይችላል። ግራና ቀኝ ተሰልፎ እርጎ ይዞ ግራና ቀኝ ተሰልፎ ከዛው ስንወጣ መውጣታችንን እንደ ተአምር አይቶት እኮ ነው። ይሄ ነው ጉዞ ጉዞ አይደለም። በነገራችን ላይ ስንሄድ 4 ሰዓት ስንመጣ 4 ሰዓት 8 ሰዓት ነው በደንገል ላይ የነበረው። ኤልያስ ረስቶስ ነው እንጂ እንደውም ልጆቹ የሚዘምሩት መዝሙር ኤልያስ አሁን እዛ ጊዜ ይኖም እንደሚሉ እንደነበር ጉማሬ አለ። ጉማሬ ያየን ነው ሄደው አንስቶ ፊልሙ ላይ አለ። ጉሜ ሆይ ያሉ እየተቀባበሉ እንደዛ ያደረጉ እያመሰገኑት ነው ሄደው ዳርዳሩ ነው ሄደው ሁለት ሁለት አራት ልጆች ናቸው በሁለት ደንገል ነው ሄደው ተከፋፍለን 3 ባንድ ደንገል ሆነ ነው ሄደው እንደዛ አድርገን እዛ ደርሰን ያን ሁሉ ሰርቶ ተመልሰን እዛ ስንደርስ እነዚህ ሰዎች በእርጎና በመንደሩ ተቀበሉ። ከዛ ከነሱ ጨርሰን ወደ ቁንዝላ ላይ መጣን። ቁንዝላ
ማለት በምዕራባዊ ደቡብ የጣና አንዱ ዳር ላይ ሰው ወደ ገዳማቱ ወደ ባህር ዳር ተነስተው እህሉን ምግቡን ምናምን በዛች በሳር ወይንም በደንገል ላይ የጫነ ያለውን ንብረት እዛ ሽጦ የምትፈልገውን ገዝቶ የሚመለስባት ያቺ በምድር ላይ ማን በባህር ላይ በትንሽ የጣና ኩባንያ ነው የጣና ድርጅት የሚባል አለ በሱ በአዘጋጀው ጀልባ እየዞሩ እንትን የሚሉበት የሚገባዩበትና የሚገናኙበት አንዷ ፖርት ነች ማለት ትችላለህ። ቁንዝላ እንግዲህ ከቁንዝላ በኋላ ያለው በዛኛ በሄንበት ጊዜ ፈጽሞ ያንን አካባቢ በኢሃፓ ቁጥጥር ስር ነው ተብሎ በጣም የሚፈራበት ነበር። ያንን ግን ስንሄድ እንደውም ጋሽ ጳውሎስ ምን ይለኝ ነበር ኤልያስ አለኛ ቤት አባይን ያንሳን እንኳንስ ያባኛ የፈለገው ያንሱን የነሱንም እንኳን ስተነን መጣለን ምን እንደሚሰው ይለኝ ነበር። ምንም ነገር ጭንቅለ ወዲ አይምሮ ውስጥ አንድም ይፍራት ነገር እንዳይኖር ይያለ ያበረታታኝ ነበር። ይሄም አንድ ታሪክ ነው ይለኝ ነበር ይለኝ ስለነበረ ሄድ በሰላም ገብተን በሰላም ወጣን። እዛ ውስጥ አንድ የነሱ ሰው የለም ማለት አልችልም። ምናልባት ሊታዘበን ይችል ይሆናል ሊታዘበን እዛ ቁንዝላ ውስጥ በነሱ ቁጥጥር በሆነች አካባቢ ላይ ገብተን ያንን ነገር ሰጥተን ስንወጣ
በኢሃፓዎች
ሳንታይ አለፍን ብዬ ለመናገር አልችልም። ገብቷል
እዚህ ጋ ትዝ ይል እንደሆነ እኛ ስንደርስ እዛ ያገር ወታደር እዛ ነበር የነበረው። ትዝ ይላል ያገር ወታደር ነበር ጋሽ ጳውሎስን ያቆታል። እዛ ቁንዝላ ስንደርስ ባሻገሩን እኮ አሳዩን ያ የኢሃፓ ቤዝ ነው አሉ። የት ጎንደር ውስጥ በጎንደር ጫፍ ላይ እዚህ ቁንዝላ ሆነ ባሻገር ይታያል ወንዙን አሻግረን ስናይ የኢሃፓ ቤዝ ነው አሉ። እና ወታደሮቹ የመጡት ኢሃፓን ለመመከት እዚህ መጣዋል። ምክንያቱም ኦሬዲ እንዳለው እየገቡ ነበር ወደዚህ ተባለ። በኋላ እኛ ስንደርስ አትሄዱም ተባለ እኮ ተዚህ እንደሆነ ጋሽ ጳውሎስ ብዙዎቹን ሰዎች ያቃቸው ስለነበረ አትሄድም እነዚህ ልጆች እዛ አትወጣም ብለውት ከለከሉ።
አመሰግናለሁ። የዛሬ 15 ቀን አስራደ የተባሉ የፈረንሳዩ አድማጫችን አባይ እንደ ሌሎቹ ወንዞች ወደ ታይ ሳይሆን ወደ ላይ እኮ ነው የሚፈሰው የሚል አስተያየት ሰንዝረዋል። ባለሙያ እኛም አነጋግረናል፣ ወደፊት የምናቀርበው ይሆናል። አባይ እንዲህ እንዲህ እያለ ምናልባትም እስከ አባይ ግንባታ መሰረት እስከ ተጣለበት እስከ መጪው መጋቢት ወር ድረስ ይቀጥላል። ለዛሬ በዚሁ ይብቃን። የዛሬ 15 ቀን እንገናኝ።
ደመላሽ ነበረች ትኩስና ብርድ ያለችን። እናመሰግናለን።
ቀደም ላለው ዝግጅትም ንጉሴን እናመሰግናለን።
የአባይ ነገር ታዲያ ዛሬም ሀሳብ ማለው አውጡን ቀጥሏል። አባይ ደረቃሉ የቅድሙ አስራደው ናቸው።
አሉላ እንዴት ነው ያንተ? አንዴ አንቱ አስራደው ነው
አዲሱ ልክ ብለሃል። ወዲህ ገጣሚ ደንበኛችን መሆኑ ወዲህ ደግሞ አድማጭም ሆኑ እንግዶቻችንን የኪነ ጥበብ ሰው የሙያ ሀጋራችን ካልሆኑ መሰል ሁኔታ የሚመደብ ሰው ካልሆነ እርሶ ማለታችን የወግም የስርዓትም ነገር ይሆንና እንዲህ ደግሞ አመንታቱን ማደናገሩን ይጨምራል።
አንተ እኮ ወጣት ስፖርተኛ ስናናገር ሁሉ አንቱ ትላለህ። እኔን ለማሳጣት። ለማንኛውም አስራደው ትክክለኛ ስማቸውን ወይም ስሙን ፎቶግራፉን ቢልኩልንስ?
ጥሩ ብለሃል። አስራደውም የፈረንሳዩ አስራደው ከመባል አለፍ የማለት እድል ያገኛሉ። የሚሰሙን ይመስለኛል። የሚሰማል በል ይኸውልህ፣ እየቀላቀልኩ ተቸገርኩ።
ወደ አድማጭን ደብዳቤ ስንመለስ አባይ ደረቃሉ በሚል ርዕስ ስንኝ ቋጥር የላከልን የኢሜል መልእክት እንዲህ ይቀጥላል። አባይ ደረቃሉ አባይ ደረቃሉ የወንዞች አባት የፍጡራን እንባ ሲጎርፍ በማየት አለበት ኩነኔ በሰራሁ ኃጢአት ወገን እየጠማው እንደማጠጣት ግፍ እንዳላየና እንዳልሰማ ጩኸት ሲፈስ ከረመና በባዕዳን መሬት አሁን ደረቃሉ ድንጋዩ ፈጠጠ ከሱ ጅረት ይልቅ የደም ጎርፍ በለጠ።
እባል ብሎ መጽዋች እባል ብሎ ደግ በባዕዳን መሬት ሲወርድ ሲያረገርግ ሲያርስ ሲያርከፈክፍ ሲያለማ መሬት ሲያበላ ሲያጠጣ ምድረ ጎረቤት ሲያድል ለሙን አፈር በየደረሰበት እንደምን ረሳ የእናቱን መሬት።
አሁን ቢበዛበት የዜጎች ጩኸት አባይ ደረቃሉ የወንዞቹ አባት ዳግም ላይታለብ ላይሰጥ ወተቱን ጣናና መከነ አሟጠጠ ምንጩን። እኔ ድርቅ ልበል እኔ ልሙትልሽ ብሎ አባይ ደረቀ ጦቢያ ለልጆችሽ።
በወሎ ወልዲያ ራያ ቆቦና መርሳ በጎንደር በጎጃም በወለጋ በሸዋ በሐረር በጋሞ ጎፋ ወዘተ ለወደቁ ወገኖች መታሰቢያ ትሁንልኝ ብሎናል። አስራደውን በድጋሚ እናመሰግናለን።
የዮሐንስ አድማሱን እስኪ ተጠየቁን በሌላ ፕሮግራም እናቀርባለን።
አሁን
ሀገር ጉዳይ ገጽ ሁለት።
አዎ፣ ሁለተኛ ገጽ። ዛሬ አዲስ የምናስተዋውቃቸውን ሌሎች ሶስት እንግዶች እናምጣ።
ለኢትዮጵያ የፖለቲካ ቀውስ ዘላቂ መፍትሄ
የእምነት ቤቶችና መሪዎች ሚና ለመቃኘት የሚጥር አዲስ ውይይት ነው።
ቅምሻውን እናሰማችሁ።
እንግዶቻችን፣
ያሬድ ጥላሁን እባላለሁ። የወንጌል አገልጋይ ነኝ። እንግዲህ የሃይማኖት ሰው መሆን ማለት ከሰዎች ተለይተህ ደሴት ላይ መኖር ማለት አይደለም። አገር አለህ፣ የህብረተሰቡ አካል ነህ። እንዲሁ በህብረተሰቡ ውስጥ መኖር ብቻም ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር እናንተ የምድር ጨው ናችሁ፣ የዓለም ብርሃን ናችሁ ብሏል። ስለዚህ ጠብ ባለበት ፍቅርን፣ ሁከት ባለበት ሰላምን፣ ግጭት ባለበት መረጋጋትን በመስበክ የሃይማኖት ሰዎች ድርሻ እጅግ በጣም ከፍተኛ ነው። ሀገራችን ኢትዮጵያ አሁን ያለችበት ጉዳይ በጠባብ ክፍል ውስጥ እንዳለ ዝሆን አላየውም አልዳስሰውም ልንለው የማንችለው በጣም የፈጠጠና ያገጠጠ ችግር ነው። ይሄንን ደግሞ ሀገራዊ ችግር ለመፍታት ሁሉም የየራሱ ድርሻ አለው። በተለይ ደግሞ የሃይማኖት ሰዎች በእጃችን ላይ ያለው የምንሰብከው መጽሐፍ ቅዱስ የጽድቅ መልእክት ነው። ፍትህን፣ ስርዓትን፣ በጎነትን፣ ሰላምን የሚሰብክ ነው። በእርግጥ ሰላም ከምንም ነገር በላይ ያስፈልገናል። ይሄ ሰላም ግን ስለሰበክነው ብቻ አይመጣም፣ ስለፈለግነው ብቻ አይመጣም። ይሄ ሰላም እንዲመጣ ሁሉም አካል ዋጋ ሊከፍል ይገባዋል። ስለዚህ የሃይማኖት ሰዎች ድርሻ በዚህ ወቅት እጅግ በጣም ወሳኝ ነው ብዬ አምናለሁ።
ዲያቆን አባይነህ ካሴ ይባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስብከተ ወንጌል አገልግሎት እሳተፋለሁ። ይኸው ነው፣ እውነት ነው። የሃይማኖት መሪዎች ማለት የህዝብ እንደራሴዎች ማለት ናቸው። ስለ ራሳቸው ሳይሆን ስለ ሌላው ህዝብ የሚኖሩ ማለት ነው። ለሌላው ህዝብ መኖር ደግሞ የሌላውን ሰው ስሜት ማዳመጥ፣ ረሃቡን፣ ጥጋቡን፣ ጥማቱን፣ መርካቱን ማረጋገጥ ይፈልጋል። በዚህ የተነሳ በብሉይ ኪዳንም ቀደም ባለው ዘመን ከክርስቶስ ልደት በፊት ኢታሬኒ ሙስናሃ ለኢየሩሳሌም፣ አቤቱ የኢየሩሳሌምን ጥፋት አታሳየኝ እያሉ የሃይማኖት አባቶች አጥብቀው ወደ ፈጣሪያቸው ይለምኑ ይጸልዩ ነበረ። ወዲህም ደግሞ ከክርስቶስ ልደት ወዲህ ቅዱሳን ሐዋርያት በተሰማሩባቸው ሀገሮች ሁሉ ለሀገር፣ ለወገን፣ ለህዝብ የሚሆን ጸሎት እየጸለዩ ዛሬም ቅድስት ቤተ ክርስቲያን ያንን የሰላም፣ የፍቅር፣ የአንድነት፣ የመግባባት ጸሎት እያስተጋባች ትኖራለች። በዚህ የተነሳ የሃይማኖት አባቶች ከማንም በላይ ለህብረተሰቡ የሚሞቱ፣ ለህብረተሰቡ የሚታገሉ፣ ለህብረተሰቡ የሚኖሩ፣ ለህብረተሰቡ የሚሰደዱ፣ ለህብረተሰቡ የሚታሰሩ ናቸው ካስፈለገ ማለት ነው። እና ከማንም በላይ የሚመሩት ህዝብ በችግር፣ በስቃይ፣ በሀዘን፣ በወደቀ ጊዜ ቀድመው ደራሾች የሃይማኖት አባቶች ናቸው።
ከአድማጮች ድምፅ አንዱ ደግሞ
በግጥም መነጋገሩ ዘይኖ የለ ዛሬ እንዲህ ይላል።
የአቡ ጊዳ ቤቴ ድሮ ገና በልጅነት ገጠር ከሰላሙ ባልበሰለ አእምሮ ባልጸና ሰውነት ባልታወቀኝ መሙ ሲናፍቀኝ ሆሄው ሲታየኝ ሊቅነት ዜማ ከቀለሙ ከቀሎ ቤተ እውቀት ከቤተ ክርስቲያን ግርጌ ከሃ ሁን ልቀጥል ከሃ ሃልን ስሻ ክህነት ፈልጌ ከውሻ ገጥሜ ከመንደር ለቅሜ
ያሰባሰብኩትን ኮቾሮና ጥሬ የእናት እጃየውን የእህል ዘር በሙሉ በስመ አብ ብዬ የተቋደስኩባት ትንሿ ጎጆዬ ያቺ እምቅ ጽላሉ ዛሬ በአርባ ዕድሜ ከነት ዝቷ አምራ መጣችብኝ። እኔ በሰምመን ናፍቆት ሸንቁጦኝ አንተ ጋር ስመጣ እድል በመራችኝ። አንተስ ምን ይኖር ፎቅ ነው መኪና ነው ምን አለህ አለችኝ። እኔ እኮ ከቅኔው ከዜማ ወጥቼ ከተሜ ሆኛለሁ ከተማ ገብቼ ብላ ጠየቀችኝ።
የአቡጊዳ ቤቴ ረተኝቴ ህልሜን አልፈታውም ደሳሳ ነው ቤቴ።
ታረቀኝ ዜን ነው ከአዲስ አበባ።
መንግስትን የምንፈልጋት ከጥንቱ በልጅነት
ባቀረብናቸው ዝግጅቶችም ሆነ በሌሎች አነጋጋሪ ጉዳዮች ዙሪያ አድማጮቻችን ሐሳባችሁን ልታደርሱን የፈቀዳችሁ
እናም ድምጻችሁን መልሰን እናሰማ ዘንድ ለተሳትፎ ተጋብዛችኋል።
ለራዲዮ መጽሔት ስትሉ አዎ ተክታችሁ ጻፉልን፣ ደውሉልን።
የስልክ ቁጥራችን 202-205-9942 የውስጥ መስመራችን 14 ነው። ደውሉ።
ኢሜይል horn@voanews.com ብላችሁ ትጽፋላችሁ።
ለአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የራዲዮ መጽሔት አዘጋጆች ማለት አትዘንጉ።
330 ኢንዲፔንደንስ አቨኒው SW ሳውዝ ዌስት ለማለት ነው። ዋሽንግተን ዲሲ 20237 ላኩልን።
አሁን ወደ ማጠናቀቁ ልናመራ ነው።
አንተ ገንዘቦች ሁሉም ለዓለም ለዓለም ዓለም አሜን የተላከው ቅዱስ ገብርኤል ከጌታ ሰላም ለኪ ብሎ በሰ